ርዕሰ ሊቃነ ጳጳሳት ቤተልሔምን ጎበኙ። የቅዱስ አባታችን ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የቅድስት መሪየቱ መንፈሳዊ ሐዋርያዊ ጉብኝት በመልካም ሁኔታ እየቀጠለ መሆኑ ሲታወቅ፣ ቅዱስነታቸው የዛሬው መንፈሳዊ ዑደታቸውን የጀመሩት ከኢየሩሳሌሙ ሐዋርያዊ ወኪል መኖሪያ አዳራሽ በመኪና 10 ኪሎ ሜትር ተጉዘው ቤተልሔም ውስጥ ወደሚገኘው የፍልስጤም መሪዎች ቤተ መንግሥት በመሄድ ነው። የፍልስጤም ነጻ ግዛቶች ክልል ራሳቸውን ለየብቻቸው በሚያስተዳድሩ ሁለት ግዛቶች የቆመ ነው። አንዱ ቺስ ጆርዳንያ ወይም ደግሞ የምዕራብ ዳርቻ በመባል የሚጠራ ሲሆን ከእስራኤል ግዛት ክልል በ30 ኪሎ ሜትር ርቀት የተከፈለ ወይም የተለየ ሆኖ ከእስራኤልና ዮርዳኖስ ጋር የሚዋሰን ነው። ሌላኛው የጋዛ ሰርጥ በሚል ስም የሚጠራ ከእስራኤልና ግብጽ ጋር የሚዋሰን ግዛት ነው። የፍልስጤም ግዛት እንደ አውሮፓውያን አቆጣጠር ነሐሴ 28 1993 ዓ ም በኦስሎ በኖርዌይ ዲፕሎማቶች ጥረት በእስራኤልና በፓለስቲና ነጻ አውጪዎች ድርጅት መካከል በተደረሰው ስምምነት መሠረት በተባበሩት መንግሥታት ዕውቅና ያገኘ ነው። የፍልስጤም ግዛቶች የሚተዳደሩት በዮርዳኖስ ወንዝ ምዕራብ ዳርቻ በራማላ በሚቀመጡት የፍልስጤም ባለሥልጣናት ነው። የፍልስጤም ግዛቶች ፕሬዚደንት ወይም ሊቀመንበር ሚስተር ማህሙድ አባስ ይባላሉ። የሊቀመንበርነት ኃላፊነት ጊዜያቸው እንደ አውሮፓውያን አቆጣጠር ከአምና ጥር 15 2008 ዓመተ ምህረት ወዲህ ያከተመ ወይም ያለቀ ቢሆንም ቅሉ ለአንድ ዓመት ጊዜ እንዲራዘም ተደርጓል። የቤተልሔም ከተማ ከኢየሩሳሌም በስተደቡብ በ10 ኪሎ ሜትር ርቀት ላይ ትገኛለች። 35,000 የሚገመቱ ነዋሪዎች ይገኙባታል። በዕብራይስጥ ቋንቋ ቤት ለሕም የሚል ስያሜ የዳቦ ቤት ማለትን ሲያሰማ፣ በአረብኛ ቋንቋ ቤት ላሕም የሥጋ ቤት ማለት ነው። በቅዱስ መጽሐፍ ትውፊት መሠረት የያዕቆብ ሚስት ራሄል በቤተልሔም መሞቷና መቀበሯ ተመልክተዋል። ኤፍራታ በሚል ሌላ ስምም ትጠራለች። ዘፍጥረት ምዕራፍ 35 ቁጥር 19 ተመልከት። ቤተልሔም በቅዱሳት መጻሕፍት ቤተልሔም ዘይሁዳ በመባል ትጠቀሳለች። ዳዊት የተወለደው እንዲሁም በነቢይ ሳሙኤል ንጉሥ የተቀባው እዛ ነው። አንደኛ ሳሙኤል ምዕራፍ 16 ከቁጥር 4 እስከ 13 ያለውን ተመልከት። ጌታችን ኢየሱስ ክርስቶስ እዛ በመወለዱም ከሁሉም የይሁዳ ግዛት ከተሞች ያነሰችው ቤተልሔም ዓለም አቀፋዊ ታዋቂነትና ዝና አገኘች። ብዙ መንፈሳዊያን ነጋዴያን ለዘመናት ይጎበኙዋታል። ተቀማጭነቱ ኢየሩሳሌም ውስጥ የሆነው የእስራኤልና የጳለስጢና የቅድስት መንበር ሐዋርያዊ ልዑክ ብፁዕ አቡነ አንቶኒዮ ፍራንኮ ይባላሉ። በቅድስት መንበር የጳለስጢና ነጻ አውጪ ድርጅት በመወከል የሚያገለግሉት የጳለስጢና ነጻ ግዛቶች ልዑከ መንግሥት ደግሞ ሚስተር ካዋኪ አርማሊ ይባላሉ። አንድ ርዕሰ ሊቃነ ጳጳሳት ቤተልሔምን ሲጎበኙ ይህ የዛሬው ለሶስተኛ ጊዜ ነው። እነርሱም ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ እንደ አውሮፓውያን አቆጣጠር በ1964፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ደግሞ እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ቤተልሔምን ጎብኝተዋል። ዛሬ ሮብ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት በቦታው ሰዓት አቆጣጠር ልክ ከጠዋቱ 9 ሰዓት ላይ ቤተልሔም እንደገቡ በቤተልሔሙ ቤተ መንግሥት ፊት ለፊት ባለው አደባባይ የፍልስጤም ነጻ ግዛቶች ፕሬዚደንት ማህሙድ አባስ፣ የፖለቲካ የመንግሥትና የሃይማኖቶች መሪዎች ከምዕመናን ወካዮች ጋር እጅግ ደማቅ አቀባበል አድርገውላቸዋል። የክብር ዘብ የሰልፍ ትርኢት ታይተዋል። ብሔራውያን መዝሙሮች ተዘምረዋል። የተለያዩ የመንግሥታት ወካዮች ራሳቸውን ከቅዱስ አባታችን ርዕሰ ሊቃነ ጳጳሳት ጋር አስተዋውቀዋል። የፍልስጤም ራስ ገዝ አስተዳደር ፕሬዚደንት ሚስተር ማህሙድ አባስ አሊያስ አቡ ማዘን የእንኳን ደህና መጡ ንግግር አሰምተዋል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ደግሞ በበኩላቸው የፍልስጤም ራስ ገዝ መንግሥትና ሕዝብ ላደረገላቸው የክብር አቀባበል የተሰማቸውን ልባዊ ምስጋና ያሰሙበት 15ኛው ንግግር አሰምተዋል። ቅዱስነታቸው በዚህ ንግግር ፕሬዚደንት ማህሙድ አባስ ለተናገሯቸው የደማቅ አቀባበል ቃላት ከልብ አመስግነው የቅድስት መሬቱ ንግደታቸው የዳዊት ከተማና ጌታችን ኢየሱስ ክርስቶስ የተወለደባት ቦታ ቤተልሔምን ሳይጎበኙ የተሟላ ሊሆን እንደማይችል ገልጸው እኚህ ቦታዎችንና የፍልስጤም ሕዝብን ለማየት ስለተደረገላቸው ጥሪ ትልቅ ደስታ እንደሚሰማቸው አረጋግጠዋል። በክልሉ ግዛቶች ባለው አለመረጋጋት ምክንያት የፍልስጤም ህዝብ ለዘመናት መሰቃየቱን ጠቅሰው የዚህ ችግር ስለባ ለሆኑት ቤተሰቦች ሁሉ እንደሚያዝኑና እንደሚጸልዩም ገልጸዋል። ለነዚህ ህዝቦችና ቤተሰቦች ያላቸውን ሀዘኔታ ቅርበት ለመግለጽም ወደ አይዳ የስደተኞች ሰፈር ሄደው የግጭቱ ሰለባ የሆኑትን ቤተሰቦች እንደሚጎበኙ በቅርቡ የተፈጸመው የጋዛ ጦርነት ያስከተለው የህይወትና የንብረት ውድመት ከልብ እንደሚያሳዝናቸው ለሁሉም በጸሎታቸው እንደሚያስታውሱና በክልሉ ዘላቂ ሰላም እንዲሰፍን ያላቸው ጸሎትና ተስፋ ከፍ ያለ መሆኑን አረጋግጠውላቸዋል። ቅዱስነታቸው ንግግራቸውን በማስፋፋት ቅድስት መንበር የፍልስጤም ህዝቦች መብት ነጻነትና ሰላም እንደምትደግፍ ፍልስጤማውያን በአባቶቻቸው ትውልድ መሬት በዓለም አቀፍ ደረጃ ዳር ድንበሩ የታወቀና የተከለለ አገር እንዲኖራቸው ተገቢ መሆኑን ገልጠው ይህ እውን የሚሆንበት ቀን ተስፋ እንዳያጠፉ አሳስበዋቸዋል። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በ2002 የዓለም የሰላም ቀን ምክንያት በማድረግ ካስተላለፉት መልእክት ፍትህ ከሌለ ሰላም የለም፣ ምህረት ከሌለ ደግሞ ፍትህ የለም ያሉትን ጠቅሰው ሁለቱም ወገኖች ጥላቻንና መከፋፈልን አስወግደው እርቀ ሰላም በማድረግ ለረጅሙና አስከፊው አሰቃቂ ግጭት ዘላቂ መፍትሄ እንዲፈልጉለት ተማጥነዋል። የመሐከለኛው ምስራቅ ህዝቦች አብሮ በሰላም መኖር የሚችሉት የህብረትና የእርስ በርስ መከባበር መንፈስ ካጎለበቱ ብቻ መሆኑን አስምረውበታል። አገራት አቀፍ ማህበረሰብም በዚህ ክልል ዘላቂ ሰላም እንዲገኝ ዘላቂ መፍትሄ ላይም ለመድረስ የውይይት ሂደት በማስቀጠልና በማስታረቅ ረገድ የተቻላቸውን እንዲያደርጉ ተማጥነዋል። የፍልስጤም ህዝቦች እንደ ተቀረቱ የዓለም ህዝቦች ከቦታ ወደ ቦታ የመንቀሳቀስ፣ ቤተሰብ የመመስረት፣ ልጆቻቸውን የማስተማርና የጤና እንክብካቤ የማግኘት መብት ሊነፈጋቸው አይገባም። በጦርነቱ ሰበብ የወደሙት ሆስፒታሎች፣ ትምህርት ቤቶች እና ሌላ የህዝብ ተቋሞች ሊጠገኑ ያስፈልጋል። እድገትና ብልጽግና እንዲረጋገጥ ሰላም ያስፈልጋል። ህይወት ክቡር ነው። በከንቱ የሰው ህይወት ማለፍ የለበትም። አመጽ፣ ቂምና የመበቀል ስሜት ከልባችሁ ይጥፋ። ለአገራችሁ ሰላምና ደህንነት ብቻ አስቡ። በምህረትና በእርቀ ሰላም በነገው ብሩህ ተስፋ እምነት ይኑራችሁ። እግዚአብሔር የፍልስጤም ህዝብን ይባርክ፣ በሰላም ይጠብቃችሁ። በዚህ ቦታ መላእክት የዘመሩት የሰላም መዝሙር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ የሚለውን ጸሎት በመድገም እጸልያለሁ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ከእናንተ ጋር ይሁን ብለዋቸው ንግግራቸውን ፈጽመዋል። ቅዱስ አባታችን ርእሰ ሊቃነ ጳጳሳት በቤተልሔሙ የፍልስጤም አስተዳደር ቤተ መንግሥት አደባባይ የአቀባበል ሥርዓት ከተደረገላቸው በኋላ በቀጥታ ያመሩት በሁለት ተኩል ኪሎ ሜትር ርቀት ላይ ወደሚገኘው የከብት መመገቢያ አደባባይ በመባል ወደሚታወቀው በልደት ባዚሊካ ፊት ለፊት ወዳለው ታላቁ የቤተልሔም ከተማ አደባባይ ነው። አደባባዩ 5000 ሰዎች የመያዝ አቅም አለው። ቅዱስነታቸው ከጠዋቱ 9:45 ላይ በቦታው ተገኝተው ከተዘጋጁ በኋላ 10:00 ላይ በቤተልሔም ዋሻ አደባባይ ብዙ ምዕመናን የተሳተፉበት መሥዋዕተ ቅዳሴ አሳርገዋል። በመሥዋዕተ ቅዳሴው ሥርዓት ላይ ባሰሙት ስብከት እግዚአብሔር ጌታችን ኢየሱስ ክርስቶስ የተወለደበትን ቦታ ለመሳለም ስላበቃቸው ብቻ ሳይሆን በጳለስጢና ግዛት ውስጥ ከሚኖሩት ክርስቲያን ወንድሞቻቸውና እህቶቻቸው ጋር ለመገናኘት ስላስቻላቸው ለጸጋውና ለእድሉ አመስግነዋል። ፓትርያርክ ብፁዕ ወቅዱስ ፉአድ ጣዋል በሕዝቡና በራሳቸው ስም ላቀረቡላቸው የሰላምታ ቃልም ከልብ አመስግነዋል። እዚሁ ችግር በበዛበት ክልል የክልሉን ቤተ ክርስቲያን በእምነት ተስፋና ፍቅር ተሞልተው የሚያገለግሉትን ጳጳሳት፣ ካህናትና ምእመናን ከልብ አሞግሰው በጦርነት ከተጎሳቆለችው ጋዛ የመጡትን ነጋዴያን በሐዘን መንፈስ አመስግነዋል። ሲመለሱም ለቤተሰቦቻቸው የሐዘን ተካፋይነታቸው ሰላምታ እንዲያደርሱላቸው ተማጥነዋቸዋል። ስቃያቸው እንዲያልቅ በላያቸው ላይ የወረደው ማዕቀብ በተሎ እንዲነሳ፣ የፈረሱት ተቋሞች እንደገና እንዲታነጹ ተመኝተው ጸሎት እንደሚያደርጉላቸውም አረጋግጠዋል። ከሉቃስ ወንጌል ምዕራፍ 2 ቁጥር 10 እና 11 አይዟችሁ አትፍሩ፣ ለሕዝቡ ሁሉ ታላቅ ደስታ የሚሆን መልካም ዜና ይዤላችሁ መጥቻለሁ፣ እነሆ ዛሬ በዳዊት ከተማ አዳኝ ተወልዶላችኋል የሚለውን ጠቅሰው ይህ መልአክ ያስተላልፈው መልእክት በመላው ዓለም ቤተሰቦችና ማህበራት በሁሉም ቤቶች ያስተጋባ ነው። ይህ ለሁሉም ህዝቦች መላእክት ያወጁት መልካም አስደሳች ዜና ነው። መሲህ ወልደ እግዚአብሔር ለሁሉም ሰዎች ለኔና ለናንተ ተወልዷል። በእግዚአብሔር እቅድ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ እንደተመለከተው ከይሁዳ ጎሳዎች ሁሉ ታናሽ የነበረችው ቤተልሔም ተመረጠች። የእግዚአብሔር ክብር ወረደባት። እግዚአብሔር በዛ ሰው ለመሆን መረጠ። ከኃጢአት ሞት ነጻ አውጥቶን ህይወትና ተስፋ ሰጠን። ስለዚህ ሰዎች ሁሉ ባሉበት ሆነው ቤተልሔም ሲያስቡ ከመወለድ ደስታ ከብርሃንና ከነጻነት ጋር ያመሳስሏታል። ነገር ግን ይህ ተስፋ አሁን ከመሐከላችን የራቀ ይመስላል። የሰላም የመረጋጋት የፍትህና የስምምነት መንግስት ተስፋ የለም። ኢሳይያስ በትንቢቱ ለሰላሙም ፍጻሜ የለውም የእግዚአብሔር ቅንዓት ይህን ያደርጋል ብሎ ነበር። ነገር ግን የተወደዳችሁ ወንድሞቼና እህቶቼ ጌታችን ኢየሱስ ክርስቶስ ከተወለደበት ቀን አንስቶ የተቃርኖ ምልክት ነው። እነሆ ይህ ሕፃን በእስራኤል ውስጥ ለብዙዎች የመጥፋት ለብዙዎች ግን የመዳን ምክንያት ይሆናል። እርሱም ብዙዎች የማይቀበሉት ምልክት ይሆናል ሲል ስምዖን ነቢይ ለዮሴፍና ለማርያም ያለውን እናስታውስ። ዛሬም የተቃርኖ ምልክት ሆኖ ይቀጥላል። ይህን መልእክት ከሁሉም በፊት ለዓለም ማስተላለፍ የሚገባት ከተማ ይች ናት። ክርስቶስ የዚህ ዓለም ሳይሆን ዓለምን መለወጥ የሚችል ሌላ መንግሥት አምጥቷል። የቤተልሔም መልእክት በጥላቻ ላይ ፍቅር ድል እንደሚያደርግ፣ ስስታማነት፣ ፍርሃት፣ ቂመ በቀል የሰዎች ግንኙነቶች የሚያደርቁ የሚያደፈርሱ፣ አንድነትንና ኅብረትን የሚከፋፍሉ፣ ተስፋን የሚያጠፉ ነገሮች መሆናቸውን ይገልጥልናል። ስለዚህ እኔ እንደ ጴጥሮስ ተከታይ የመላእክቱን መልእክት በማስተጋባት አይዟችሁ አትፍሩ የሚለውን መልእክት እሰጣችኋለሁኝ። በዓለም ዙሪያ ያሉት ወንድሞቻችሁና እህቶቻችሁ እንተ ላዕለ ኩሉ ቤተ ክርስቲያን የሚያደርጉላችሁን ጸሎት አስታውሱ። ሰላም እንዲወርድ የውይይትና የትብብር ድልድዮች ሁኑ። ቤተ ክርስቲያናችሁን የመቻቻል የተስፋ የኅብረትና የፍቅር መስሪያ ቤት አድርጉት። በክርስቶስ ትንሣኤ የመጣው ሕይወት ምስክሮች ሁኑ። ይህ ሕይወት ጨለማን በማብራት ተስፋ በሌለበት ተስፋን ሊዘራ ይችላል። ቤተልሔም መላእክት የዘመሩትን የሰላም መዝሙር ለሰው ልጆች ሁሉ መዘመር መቻል አለባት ሲሉ መክረዋቸዋል። ቅዱስ አባታችን ርእሰ ሊቃነ ጳጳሳት በቤተልሔም ዋሻ አደባባይ ያሳረጉትን መሥዋዕት ቅዳሴ ፈጽመው ሐዋርያዊ ዑደታቸውን የቀጠሉት አዲስ ገዳም በሚል ስያሜ ወደሚጠራው የፍራንችስካውያን ቤት በመሄድ ነው። እዛ እኩለ ቀን አካባቢ ደርሰው ከቅድስት መሬቱ ካህናት፣ ከፍራንችስካውያን አባቶችና ከክብር ተከታዮቻቸው ጋር የተዘጋጀላቸውን የምሳ ግብዣ ተሳትፈዋል። ከምሳ በኋላም 3:45 ወደ ቤተልሔሙ የልደት ባዚሊካ ሄደው የልደት ዋሻን ጎብኝተዋል። እዛ ለመሐከለኛው ምስራቅ አገራትና ለዓለም ሰላም ጸልየዋል። ዑደታቸውን በመቀጠል የቤተልሔሙን የሕፃናት ሆስፒታል ከጎበኙ በኋላ 4:30 ላይ አይዳ ስደተኞች ሰፈር በመድረስ 20ኛው ንግግራቸውን አሰምተዋል። በዚህ ስደተኞች ሰፈር ከ1,300,000 በላይ የሚገመቱ ከቤት ንብረታቸው የተፈናቀሉ ፍልስጤማውያን ስደተኞች እንደሚኖሩ ይታወቃል። ቅዱስ አባታችን ርእሰ ሊቃነ ጳጳሳት በስደተኞች ሰፈር እንደደረሱ የካምፑ ኃላፊ አቀባበል አድርገውላቸዋል። ስደተኞቹን በማየትና በማነጋገር አጽናንተዋል። ቅዱስነታቸው ዛሬ ማምሻውን የፍልስጤም ፕሬዚደንት ማህሙድ አባስ ጎብኝተዋል። የግል ስብሰባም አድርገዋል። ስጦታዎች ደግሞ ተለዋውጠዋል። በመጨረሻ ቅዱስ አባታችን ርእሰ ሊቃነ ጳጳሳት በቤተልሔሙ ቤተ መንግሥት አደባባይ የስንብት ሥርዓት ከተደረገላቸው በኋላ 21ኛ የስንብትና የምስጋና ዲስኩር አሰምተው ወደ ኢየሩሳሌም ሐዋርያዊ ወኪል መኖሪያ ቤት አዳራቸውን ተመልሰዋል። ቅዱስ አባታችን ርእሰ ሊቃነ ጳጳሳት ነገ 14 ግንቦት ወደ ናዝሬት ይሄዳሉ። ብዙ ምእመናን የሚሳተፉበት መሥዋዕት ቅዳሴ በመስክ ላይ ያሳርጋሉ። ከገሊላው የሃይማኖት መሪዎች ጋር ይገናኛሉ። ማምሻውን ደግሞ ከገሊላው ውሉደ ክህነት አባላት፣ ገዳማውያንና ገዳማውያት፣ የቤተ ክርስቲያን እንቅስቃሴ ማኅበራት ጋር ጸሎተ ሰርክ ያቀርባሉ።